ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
15 ደቂቃ የሆኑ ከቤት ወጣው ከሱቅ ወጣውና ካለገዛ ወጣው ታካላ ወረዶ ሎያረጋ ለማነው በቀፋት ፍራት ይላል። መኪና ታይም በጎን በክራከኛ ታይም በኋላ ከቢላ ታይም የማብራት የብሬክ መላይ ብቻ ሱን የተከተሉ ይላል።
ከሰሞኑ በዩናይትድ ስቴትስ የሰዎችን ህይወት አደጋ ላይ ጣለ ከፍተኛ ቅዝቃዜና በረዶ በአንዳንድ ስፍራዎች ተከስተዋል። በእነዚህ ስፍራዎች ላይ ከነበሩ ትውልደ ኢትዮጵያውያን ጋር ያደረግነው ቆይታ በምሽቱ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት አጣሙ ሲይመራለው ኤልያስ አስማሪ ደግሞ የምስልና የድምጽ ምህንድስና ይከውናል። አብራችሁን ስለምትቆዩ አስቀድሜ በእጅጉ አመሰግናለሁ። ወደ ቀዳሚው ዝግጅት እንሻገር። በዩናይትድ ስቴትስ የደረሰው ኃይለኛ ቅዝቃዜ ያስከተለው ከፍተኛ በረዶ የቀላቀለ አውሎ ንፋስ የሰዎችን ህይወት ሲያጠፋ መሰረታዊ አገልግሎቶችንም አጥፍቷል። ይህ የበረዶ ማዕበል በከፍተኛ ሁኔታ ጉዳት ካደረሰባቸው ስፍራዎች ደግሞ አንዱ ምዕራባዊው የኒውዮርክ ግዛት ውስጥ የሚገኘው የባፍሎ ከተማ ነው። በዚያ የሚኖሩ ኢትዮጵያውያን በምን ሁኔታ ውስጥ እንዳሳለፉት ለስመኝሽ የቆየ ሐሳባቸውን አጋርቷል። በመቀጠል ይደመጣል።
በተሰናባቹ የአውሮፓውያን 2022 ዓመተ ምህረት መጠናቀቂያ ላይ ባሉት ቀናት በዩናይትድ ስቴትስ የደረሰው ኃይለኛ ቅዝቃዜ ያስከተለው ከፍተኛ በረዶ የቀላቀለ አውሎ ንፋስ የሰዎችን ህይወት ሲያጠፋ መሰረታዊ አገልግሎቶችንም አስተጓጉሏል። ይህ የበረዶ ማዕበል በከፍተኛ ሁኔታ ጉዳት ካደረሰባቸው ስፍራዎች ደግሞ አንዱ ምዕራባዊው የኒውዮርክ ግዛት ውስጥ የሚገኘው የቡፋሎ ከተማ ነው። ከአዲሱ 2023 ዓመተ ምህረት አከባበር ጋር አያይዘን በዛ የሚኖሩ ኢትዮጵያውያን ቅዝቃዜውን በምን ሁኔታ እንዳለፉት አሁንም በምን ሁኔታ ውስጥ እንደሚገኙ አነጋግረናቸዋል።
ስሜ እምላተ ሰላም ቀሲስ ወሰን ገብረ መስቀል እባላለሁ። በባፍሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ነኝ። እዚህ የማገለግለው።
እሺ፣ እናንተ አካባቢ ቅዝቃዜው የጀመረው መቼ ነበር?
ቅዝቃዜው የጀመረው ሰሞኑን ከሰኞ ከማክሰኞ ጀምሮ አለ። ቅዝቃዜው ብዙም ይህን ያህል የከፋ ባይሆንም ያው እኔ የለመድነው ስለሆነ 30-33 ከዛ 20-25 እየገባ ማታ ሌሊት ደግሞ 16 ምናምን ይወርዳል። እንደዚህ ነበረ ከሳምንት እንደዚህ ነው ማለት ነው።
መቼ ነው በረዶ የጀመረው?
በረዶ የጀመረው አርብ ጠዋት ነው። ከ9 ሰዓት ኤም ላይ ጀመረ። መጀመሪያ ትንሽ ኖርማል እንደደብስቶ መስሎን ነበር እና እንትን እያለ ነበረ ትንሽ ምን እያለ ነበር ነፋሱና አብሮ በጣም ልክ እንደንትን ነው የሚወርደው። በቃ ምንም አታይም። ይሄ ነፋሱ ብቻ ቢሆን ሰማይ ይገለጣል። ቦታ ሽንት ያለሽ ሾል ከሽንት ወጣለሽ ወይም የምትነጂ ከሆነም ቤትም ውጭ ከሆንሽ ደግሞ ቶሎ ለቤት ለመግባት ትጥሪያለሽ። ግን በአንዴ ነው በቃ ከዘጠኝ ሰዓት በኋላ ሰው በቃ ምንም ማድረግ አልቻለን። ባለበት ቦታ ወይም መኪና ውስጥ ከሆነ መኪና ውስጥ እዛ ውስጥ ያው መቆየት ነው። ደርቀውም የተገኙ ሞተውም የተገኙ አሉ መኪና ውስጥ እዛ ውስጥ።
በረዶ በዚህ መልኩ ሊጥል እንደሚችል ተነግሮ ነበር
ይናገራሉ እነሱ መናገሩን። ያው እንደዚህ አይነት ንፋስ አለ፣ እንደዚህ አይነት በረዶ አለ ብለው ግን ከተበ ከዚህ እስከ በዚህ 30-45 አይተነው አናውቅም ያሉት ብዙ ሰዎች ማለት።
ምን ያክል መጠን ነበረው?
ወገብ በላይ ነው። ወገብ ድረስ አሁን በመኪና ትንሿ መኪና ሙሉ ሌብል በቃ መኪና አትታይም። የለም በቃ አሁን ባይፈልጉት ኑሮ እነሱ ያው አንድ ሁለት ቀን ሶስት ቀን እንትን አልቆዩና ከዛ መስረግ ጀምሮ ትንሿን ሰዓት ማንሳት ሲጀምሩ ነው እንጂ በቃ ሶስት ቀን አምስት ቀናችን ያወጣን ከቤትም ማለት ነው።
ተዘጋጅታችሁ ነበረ? ለምሳሌ አስቤዛ በማድረግ ወይም ሌላ የሙቀት የሚያስፈልግ ነገር በማድረግ ሰው ተዘጋጅቶ ነበር?
እኛ አበሾች ስለሆንን እንጀራ ምናምን ያው ስለምንጋገር ወይ ዳቦ ምናምን ስለምንጋገር ቤት ያው ዱቄት ምናምን ይኖራል። ብስኩት ነገሮች ምናምን ያስቀምጣሉ ሰው እንደዚሁ በዊንተር ላይ አንዳንዴ ኖርማል ይሄ ዊንተር ዝናቡ ስኖ ሲወርድ መንገድ ስለሚዘጋ ያኔ በቀን ስላም ማታገኝ እንትን ትያለሽ ግን ይሄን ያለ 5 ቀን 4 ቀን ማለት ብሎክ ያረጋል የሚል እንትን የለም። በወዳው አንድ 2 ቀን ይጥላል በወዳው ይጠረጋል ከዛ በኋላ መጥቶ መገበያት ይቻላልና ይሄን ያለ ሳምንት ለ15 ቀን መታስቀመጥ ነገር የለም። በመዋናው ግን የጎዳው ምንድነው ኤሌክትሪክ ባንድ በኩል ኢስት ሳይድ የሚባላልና በዛ ኤሌክትሪኩን እንትኑ መጣው ከጥቅሙጭ አርገው እንዳለ ሁሉ ማለት መብራቱ ጠፋ መብራቱ ከጠፋ ሂቱ አይሰራም ምንም ማድረግ አልቻሉም። ያላቸው አንተን ልብስ ደራርቦ በአንድ ላይ ተሰብስቦ በቃ የእግዚአብሔርን ነገር መጠበቅ ብቻ ማለት ነው። በጣም የተጎዱም አሉ። አሁን ውጋት የሚሰማቸው የተሰማቸው ያመማቸው ሰዎችም አሉ። ያው ማለት
የከፋ ጉዳት የደረሰበት እንግዲህ በተለይ በኢትዮጵያ ማህበረሰብ ዘንድ አለ የሰሙት እርሶ?
ደግሞ ሰምተን እስካሁን ድረስ የሰማነው የለም ግን በእንትን በኤሌክትሪክ እንትን በመጥፋቱ ምክንያት ሂተሩም ስለቆመ ሰዎች ያው እንትን ብለው ነበር ማለት ሁለት ቀን ሙሉ ያለ ሂተር በዛ በብርድ ማለት ነው። ግማሹ ወገቤን ያለ ግማሹ ያስላል ግማሹ ብርድ መጣኝ ይላል። ያው ውጋት ምናምን ነገር ማለት ነው። ምግብ አሁን አንተ የኛ ልጅ ማገልገያም ነበር ተሳፍሮ ከስራ ወጥቶ መንገድ ላይ ሲሆን ባስ ላይ እንዳለ ነው በቃ ብሎክ ያደረገበት እና ሩጦ ባስ ስቴሽን ውስጥ ገባ። አንድ ቀን ሙሉ ያለ ምግብ ያለ መጠጥ ያለ ውሃ ማለት ሙሉ ቀን።
ጊዜው ደግሞ የእንግዲህ የፈረንጆቹ የገና በዓል የሚከበርበት ጊዜ ነበር እና የገና በዓልስ እንዴት አለፈ?
ያ በእርግጥ እኛ በምናከብረው የራሳችን የገና በዓል አለን ታሳሳይ ጥንቀን የጌታ ልደት ማለት ግን ከቤተሰብ ጋር የምትገናኝበት አብረሽ የምትጠጥበት እንጆይ የምታደርግበት ነው በዓሉ ማለት ግን መንቀሳቀስ ቀቶ ሰው እኮ ህይወቱን ነው የሚያስበው የነበረው በሰዓት ማለት ደግሞ ሁለተኛ እሁድም ለመውጣት ደግሞ የለም ምንም መጠረግ አልቻለም ምንም በቃ ከእንትን ውጭ ነው የነበረው ኦቨር የሆነ ማለት።
አሁን ደግሞ ሰው አዲስ አመት ነው እና ሰው ስሜቱ ምን ይመስላል?
ሰው ትንሽ ያው ተረብሿል እንደ ያው በሁኔታ ማለት ግን ሰኞ ጀምሮ ያው ምንድን ማለት ጀምሯል ያጸዱ ከፍተው አሁን ሰው እንደ ልብ እየተንቀሳቀሰ ነው ዛሬ ማለት።
ስለዚህ አሁን አዲስ አመት ኖርማሊ እንዴት ነው እዛ አካባቢ የሚከበረው የሰው ስሜትስ ምን ይመስላል?
ያው ኖርማሊ የሚከበረው በአዲስ አመት ዳውንታውን አለ ከተማ እንትን ያለ እዛ ይዘጋጃል ፌስቲቫል እዛ ሰው ያው አዲስ አመት በሚገባ ከጓደኞች ጋር ሰው የሚፈልገው የሆነ ትርኢት ማየት ሾው ማየት ስለሆነ እዛ በአንድነት ሄዶ ያንን ላይቱን አመኑን አሁን ዳውንታውን ሄደን ነበረው ማለት ነው። በቀደም ካየው ነገር በጣም ከባድ ነው ምክንያቱም መንገድ ላይ ይዘረዱ መውጣታችን በቃ ኤግዚቱ አይታይሽም አይወይ ከገባሽ በቃ እዛው ደርሰሽ መቅረት ነው መውጣት አይቻልም የለም ቤታቸውም አካባቢ ሆነው በቃ ለቤታቸው እንደርሳለን ብለው ሄዱ ሰዎች በቃ መንገድ ላይ ቀሩ ሰዎች አሉ በቃ እግዚአብሔር ይመስገን ያው ግን ተርፈናል። ያው ተወሰነ ሰው ተጎዳ ሰው አለ የሞተም ሰው አለ።
እርስዎ በምን መልኩ ነው የሚያከብሩት?
ያው እኔማ ያው በቤተክርስቲያን ነው እኛ ብዙ ጊዜ የምናከብረው እና ሁለተኛ ደግሞ ቤተሰቦች ጋር እንደዚህ ጓደኞች ጋር የምናውቃቸው የኮሚኒቲ እንትኖች ጋር አብረን ጋዘ ሆነን ያው እና ተሰባስበን ነው የምናከብረው በብዛት ማለት ነው።
ከቀሲስ ወሰን ገብረ መስቀል በኋላ ያገኘኋቸው ደግሞ ከ35 ዓመት በላይ በካናዳና በዩናይትድ ስቴትስ የኖሩትን አቶ ሐምዛ አብዱን ነው። ባፋሎ ኒውዮርክ ውስጥ ለ12 ዓመት የኖሩ ሲሆን በዛ የሚኖረው የኢትዮጵያ ማህበረሰብ ፕሬዝዳንት ናቸው።
እንዴት ነበር ተዘጋጅተው ነበር እርሶ በምን ሁኔታ ሳለፉ?
አይ ተዘጋጁ እነሱ ይሮሯታል እና ለምን ትክክለኛ ኒውስ ከሚዲያ አልሰማው በረዶ ይጥላል የሚባል ዝም ብሎ አለ አይደለ? እንደታ ነው የምሰማው። እና አንድ ራሴ ሱቅ አለ እዛ ባለቤቴ ትሰራለች እዛ ሰዎቹ ያወራሉ በቃ ስለ ዛሬ አሁን ነው የሚጥለው እያሉ እና እነዚህ ሰዎች አልገባቸውም። ኒውስ ሰምተሻል አንቺ አልኳት። ምን አልሰማውም ከነሱ እነዚህ ስፓኒሾች በደንብ አይሰሙም ባገዥ አሉ። 15 ደቂቃ አይሆንም ከቤት ወጣው ከሱቅ ወጣውና ካለገዛ ወጣው በቃ ስታቀለው በረዶ ብሎ ያደርጋል ጨለማ ነው በቃ ፍራት ይላል። መኪና አታይም በጎንሽ በግራ ቀኝ አታይም በኋላም ከፊት አታይም የማብራት የብሬክ ላይት ብቻ እሱን እየተከተልኩ ይላል። እና ባይገርምስ ወደ ሚዴ የወጣሁት 10 ደቂቃ ምናምን መነዳው መንገድ ከስምስ ሰዓት በላይ ሚድናይት ለቤት የገባሁት።
እንዴት አሳለፉት ያን ሁላ ሰዓት?
መኪናው ፑል ኦቨር አድርጌ መኪናውስ መተኛት
አይቀዘቅዝም ነበር?
ሂተር አለ
የመኪናው ሂተር ማለት ነው
አዎ ከዛ በኋላ ብዙ ሰዓት ቆይቶ መኪናው ስቆጫል ይጨምራል እንጂ ምንም ማቋረጥ በረዶ ዝም ብሎ ይጨልማል ዝፋስ አለው አላ መጨረሻ ጋዜን ሳየው በቃ እንትን አለኝም የግድም መሄድ አለብኝ ጌጁስ መለከተ ጋር ለገፋው መኪናው ጥሩ ነች ፎር ዊል ድራይቭ ነች ቀስ እያልኩ አይስ አገር ካንቺ ሶሻል ለፊትሽ የሚመጣ መኪና ነው ማታዩ ምንም ነገር በቀጣም ጨልማ በቃ ነው ታናስወራ
መንገዱ ለመንዳት ይመች ነበር አልተፈነው
መንገዱ ግማሽ የመኪናን ወገብ ሞልቷል ዝም ብሎ እኮ ነው እንትን የሚለው ሚጽነው ለመናገርም እኮ እንትን ይላል ዝም ብሎ ማቆም የለውም ዝም ብሎ ይወርዳል
እንዴት መንዳት ቻሉ በእንደዛ ሁኔታ ውስጥ
እንግዲህ ብዙ ዕድሜ የፈጀሁት በረዶ አገር ነው እናላለው በረዶ ላይ ጊዜ ለኝ ግን ይሄ በጣም ኤክስትራ ነው አሁን ራሱ ቁጭ ብዬ ሳዋራሽ ጋዝ ስቴሽን ውስጥ የተከመረው በረዶ በግራና በቀኝ የሚታመን አይደለም ለማንድሳ እስከ 35 ሰዎች የሚሆኑ ሰዎች ሞተዋል ኦምለሶች ናቸው ብዙዎቹ ያው በረዶ ሲቆፈር አንድ ቦታ ላይ በግሬደር መጥቶ ሲያነሳው የሰው ልጅ ሰውነት ነው ያገኘው በበረዶ ተሸፍኖ በጣም ይዘጋናል አዎ ምንስ ይጠጣሉ አልኮል አለ ድራግ አለ በዛ ላይ በቃ እንደንቅልፍ ደንዝዘው ሲተኙ በረዶ በላይ ላይ በጫበሻ ደርቀው ነው የሚወጡት እንደዛ ነው
ቤቶ ሲደርሱ ቤቶን ከፍቶ ለመግባት አልተቸገሩም እንደሰማሁት በረዶ በሮቹ ሁሉ
በጥፋት ባይገርምሽ ልጄ ቤት ነች አምስት አመት ነች እንደገና ደምስቴ ሱቅ ነች እኔ መሀል ነች ሶስታችን ተበታት ይላል እና ወደ ሚስቴ ጋር ከመሄድ በቀጥታ ወደ ቤት መሄድ ይሻለኛል ልጄ ያልኩኝ እና ሶስት ቀን አደረች ባለቤቴ ሱቅ ውስጥ ሶስተኛው ቀን ላይ ሲነሳ በረዶ ግማሽ ሸፍኖታል አንድ የተባረከ ሰው አገኘሁኝ በግሬደር ሲቀርበው መንገዱ እባክህ የኔ መኪና መሀል ላይ ነች መኪና መሀል ላይ እና ጠረገልኝ ከፊት ቶሎ ወጣው ልጄን ያዝኩ በቀጥታ ወደ ሱቁ ነው የሄድኩት ባለቤቴ ጋር እዛ ደረስኩ እንዴት ወሰንካ ምን ነገር የለም በቃ ሱቁ ባዶ ነው ሙሉ ነው መንገዱ ምኑ በቃ ዳውንታውን ስትስ በጣም ሌላ ነገር ነው የተለየ ነገር ነው ወይ አገኘኋት የሚበላ ነው እንጂ ሱቁ ውስጥ እንትን የሚጠጣ አይጠፋም ነበሩ አድርጌ በላዋለች ሶስት ቀን ተመልሰን ወጣ
ኤሌክትሪክ ከመጥፋት አላጋጠማችሁም
ኦ ቢገርምሽ እሱ አላጋጠመኝም አንድ ጓደኛዬ ተሲር ይባላል የቆየ ነው ኤሌክትሪኩ ሄደ ትልቅ ቤት ነው ደገና ዋው ደሞ በማክስቱ ተረከ ቧንቧው ፍሪዝ አረገ አይሶል እሱ ማድረግ የሚገባሽ ሁሉ ጊዜ ዋውን መልቀቅ ነው በትንሹ ከመላ አደረገን በቃ ባስ ታረገልትሩ ቧንቧው በሙሉ ስልክ ካለ ነበር ጓደኛዬ
የገናው በዓል የፈረንጆቹ በበረዶ አልፏል አዲስ አመት ስሜቱ ምን ይመስላል የሰው
አይ ብዙ ነገር አለ በአሁን ባለም ላይ ያገላችሁ ልጅ ተስፋ አለ በተለይ እሱ ተስፋ የሚጨር ነው እንደገና ደግሞ የራሽያ እና የዩክሬን እንትን በጣም አሳሳቢ ነው አሁን ክረምቱን እንዴት እንደሚሆኑም አላውቅም እሱ እዛ አካባቢ ለስኪ የለም ምን የለም እና ግን በእኛ በኢትዮጵያውያን በኩል በጣም ተስፋ አለ ወደፊት ብለና የሚታይ ነገር አለ እና ጥሩ ሁኔታ ይመጣላሉ
አዲስን አመት በመልካም ስሜት ለመቀበል የተዘጋጀችሁት
ብዙ ጊዜ እኔ አዲስ አመት ሲመጣ ባላሴ በፌስታ ነው ብዙ ላይ ማከብረው በተስፋ ሁሉ ጊዜ ሆፕ ተስፋ ነው የምንነው በዚች አለም ላይ እና ተስፋ ከሌለ በቃ ይዝጋል
ስለዚህ ከበረዶ ጋር ነው አዲስን አመት የምትቀበሉት
ኦ ያ ሁሉ ጊዜ ነው አይገርምሽ ይሄኛው ክሪስማስ ኢቭ የጣሉ በረዶ ለሞል ጊዜ የሚጠብቁት ነገር ነው እንትኑ በረዶን በክሪስማስ ላይ ይጠብቃል እንደ ትራዲሽን
በጣም ነው የማመሰግነው አቶ ሀምዛ እግዚአብሔር ይስጥልኝ
ችግር ነው
ሰሚሽንን አንግዶቹን በእጅጉና መሰግናለን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ አብራችሁን ስላላችሁ በጣም ደስ ብሎናል በመቀጠል ወደ ኮንጎና ወደ ሩዋንዳ ድንበር እናቀናለን በኮንጎ ዲሞክራቲክ ሪፐብሊክና በሩዋንዳ መካከል ባለው ውጥረት ምክንያት በሁለቱ ሀገሮች የሚገኘው ጎሪላ የዝንጀሮ ዝርያ አደጋ ላይ ወድቋል። ውጥረቱ ቢኖርም ታዲያ በድንበር አካባቢ ያሉ የሁለቱም ሀገሮች ማህበረሰቦች ጎሪላዎቹን ጠብቆ ለማቆየት ተባብረው እየሰሩ ይገኛሉ። የቪኦኤው ስናኑ ቶርድ ከሩዋንዳ የላከውን እንግዶ ወልዴ እንደሚከተለው ያሰማናል።
ጃስፒን ሙየቡንጋ በጎማ በሚገኘው የአዲስ ቴክኖሎጂዎች ዓለም አቀፍ ዩኒቨርሲቲ ቱሪዝምና የአካባቢ ጥበቃን በማጥናት ላይ ነው። ጎማ በሩዋንዳ ድንበር አቅራቢያ የምትገኝ የኮንጎ ዲሞክራቲክ ሪፐብሊክ ከተማ ነች። ድንበሩን ተሻግሮ ወደ ሩዋንዳ የመጣው ሬድ ሮክስ የተሰኘ መንግስታዊ ያልሆነ ድርጅት ዘላቂ ልማትን ለማምጣት ማህበረሰቡን ማዕከል ያደረጉ የአካባቢ ጥበቃ ስልጠናዎችን ስለሚሰጥ ነው። እርሱ እንደሚለው ዓላማው በኮንጎ ዲሞክራቲክ ሪፐብሊክ የሚኖሩ የአገሩ ሰዎች ከአካባቢ ጥበቃ ቱሪዝም ተጠቃሚ እንዲሆኑ ነው።
I'm learning here just to try to copy the things.
በዚህ የሚያደርጉትን ነገሮች ተምሬ በአገሬ ኮንጎ ከዚህ ወሰድኩትን ለማድረግ ነው የምፈልገው።
ኮንጎ ዲሞክራቲክ ሪፐብሊክ፣ ሩዋንዳ እና ኡጋንዳ ብሩንጋ ተብለው የሚጠሩትን ተራሮች ይጋራሉ። ስምንት የእሳተ ገሞራ ሰንሰለት ያለበት የአካባቢ በዓለም ከግማሽ በላይ የሚሆኑ ጎሪላዎች የሚገኙበት ቦታ ነው። በኮንጎ ዲሞክራቲክ ሪፐብሊክ በኩል ያለው የተራራው አካባቢ የሚገኘው የብሩንጋ ብሔራዊ ፓርክ በቦታው በሚንቀሳቀሱት አማጽያን ምክንያት ለጉብኝት ክፍት አይደለም። የአፍሪካ የዱር እንስሳት ማህበር እንደሚለው አካባቢው የእሳተ ገሞራ ሰንሰለትና በሌላ ቦታ የማይገኙ ዝርያዎችን በመያዙ የተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ድርጅት ዩኔስኮ በእንደ አውሮፓውያን አቆጣጠር 1979 ዓ.ም በዓለም ቅርስነት መዝግቦት ነበር። ነገር ግን ባለው ህገወጥ አደንና የተፈጥሮ ሀብት ምዝበራ ምክንያት ከእንደ አውሮፓውያን አቆጣጠር 1994 ጀምሮ በአደጋ ላይ የሚገኝ የዓለም ቅርስ የሚል ደረጃ በዩኔስኮ ተሰጥቶታል። በቅርቡ ደግሞ በአማጽያኑ በሚደረገው እንቅስቃሴ ምክንያት ፓርኩና በፓርኩ ላይ በጥገኝነት የሚኖሩት ማህበረሰቦች አደጋ ላይ ወድቀዋል። ዴቪድ ነነዋ አማኒ ሳፋሪ የተሰኘው የጉዞ ወኪል አላፊ ናቸው።
ቪሩንጋ ወዲህ ያለው የጸጥታ ሁኔታ ጥሩ አይደለም። በዚህ ምክንያት ወደዚያ ጎብኚዎችን እየወሰድን አይደለም። አሁን ጦርነት ነው። ግን ምናልባት ወደፊት ሰላም የሚመጣ ከሆነ ወደዚያ ጎብኚዎችን እንልካለን።
በሩዋንዳ የሚገኘው ሬድ ሮክስ የተሰኘው መንግስታዊ ያልሆነ ድርጅት በሁለቱም ሀገራት ላሉ ማህበረሰቦች በስነ ጥበብ ላይ ያተኮሩ የሙያ ስልጠናዎችን በመስጠት ላይ ነው። ግሬግ ባኩንዚ የሬድ ሮክስ ዋና ስራ አስፈጻሚ ነው።
ብሔራዊ ፓርኩ ለሶስቱም አገራት የጋራ መሆኑን እንደ ጠቃሚ ጉዳይ ነው የምመለከተው። ምክንያቱም ጎሪላዎቹ ድንበርን አያውቁም፣ በመሆኑም እንደ ልባቸው ይንቀሳቀሳሉ። በሩዋንዳ በኩል የምናደርገውን ማጋራት እንፈልጋለን።
ግሬግ እንደሚለው ፕሮጀክቱ በሩዋንዳም ሆነ ኮንጎ ለአደጋ በተጋለጡ ሴቶችና ወጣቶች ላይ ያተኩራል። በዘላቂ ፕሮጀክቶች እና ቱሪዝም ተጨማሪ ገቢ እንዲያገኙ ይረዳል።
ሰዎች ለምን በተራራ ላይ የሚገኙትን ጎሪላዎች ያን ያህል ገንዘብ ከፍለው ማየት እንደሚፈልጉ አይገባኝም። ገንዘቡን በቀጥታ ነው ማግኘት የሚፈልጉት። እናም ሁልጊዜ እንደምለው ከዱር እንስሳት ጥበቃ አካባቢው ውጪ ማህበረሰቡን ማዕከል ያደረጉ ድርጅቶች ወይም ግልጋሎቶች ካሉ ማህበረሰቡም በዱር እንስሳት ጥበቃው ይሳተፋል።
በፕሮጀክቱ የሚሰሩ ሰራተኞችም እንደሚመሰክሩት ከሁለቱም ሀገሮች የሚመጡ ሰዎች በፕሮጀክቱ ተሳታፊ ናቸው። ኤማ ኢሼጃ የወጣቶች አስተባባሪ ናቸው።
Sometimes they're very used to their normal ways of living like growing crops.
እዚህ የሚመጡት ሴቶች በተለምዶ ሲኖ የነበረውን አኗኗር ብቻ ነው የሚያውቁት። እንደ እርሻና ከብት እርባታ ነው የሚያውቁት። አንዳንዶቹ ከዛ ውጪ ኑሮ ያለ አይመስላቸውም። ነገር ግን አንዳንዶቹ አዳዲስ ሙያዎችን ተምረዋል። የቤት ጽዳትና በሆቴልና ቱሪዝም መስተንግዶ የመሳሰሉትን የተማሩት።
ግሬግ ባኩንዚ እንደሚለው በአካባቢው ያለው ውጥረት እንዳለ ቢሆንም ፕሮጀክቱ በቨሩንጋ ተራሮች ዙሪያ ያሉትን ማህበረሰቦች ለማዳረስ አቅዷል።
እንግዶል ለና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። አሁን ደግሞ ወደ ኢትዮጵያ ያውም ወደ ምስራቅ ኢትዮጵያ እናቀናለን። በምስራቅ ኢትዮጵያ በመተገኘው ድሬዳዋ መንገደኞች አሁንም ከመቶ አመት በፊት በፈረንሳዮች የተሰራውን ፍራንኮ ኢትዮጵያ ባቡር ይጠቀማሉ። ምንም እንኳን በቅርቡ በቻይና የተሰራ ዘመናዊ ባቡር ስራ ላይ ቢውልም የድሮ ባቡር ለንግድና ለትራንስፖርት አሁንም ተፈላጊ ነው። በፈረንሳይ የተገነባውና 100 አመታትን ያስቆጠረው የድሬዳዋ ባቡር መስመርን በተመለከተ አጂያንስ ፍራንስ ፕሬስ ያስተናደውን ዘገባ ጽዮን ግርማ በመቀጠል ታሰማናለች።
ሳቡር ከድሬዳዋ ጣቢያ ከፍተኛ ድምጽ እያሰማ ይወጣና በንጋት ጨለማ ውስጥ ይሰወራል። ባንድ ወቅት 10 ታመታት ላስቆጠረው ተሳቢ ባቡር ብርሃን ይሰጡ የነበሩት መብራቶች መስራት ካቆሙ አመታት ተቆጥረዋል። በአውሮፓውያኑ የቀን አቆጣጠር በ1955 ዓመተ ምህረት የተሰራው ባቡር በሳምንት 2 ጊዜ መንገደኞችን አሳፍሮ ጭነቱንም ጭኖ 12 ሰዓታት በሚፈጀው የ200 ኪሎ ሜትር መንገድ ከድሬዳዋ እስከ ጅቡቲ ድንበር ላይ ወደምትገኘው ደዋል ይሄዳሉ። በዛ አትክልትና ጫት ይነግዳሉ። ምግቦችና ሌሎች ቁሳቁሶችን ይገበያያሉ። አንድ ስሙ እንዳይገለጽ የጠየቀች የሶማሊኛ ቋንቋ ተናጋሪ የሱቅ ነጋዴ ባቡርን ለመጓጓዣነት እንደሚጠቀሙበት ትናገራለች።
ይሄ መጓጓዣችን ነው። እኔ ሩዝ፣ ስኳር፣ መኮረኒና ፓስታ ገዛለሁ። የቲማቲም ድል፣ ዘይትና ሌሎች ሰዎች የሚፈልጉትን ነገሮች ጨምሮ ሌላ የሚያስፈልገኝን ነገር ገዛለሁ።
ባቡር ስራ ሲጀምር ባህር በር አልባ ከሆነችው የኢትዮጵያ መዲና አዲስ አበባ በኤደን ባህረ ሰላጤ እስከምትገኘው ጅቡቲ እንዲጓዝ ታስቦ ቢሆንም አሁን የሚሰራው 784 ኪሎ ሜትር ከሚፈጀው መንገድ አገልግሎት መስጠት በሚችለው መስመር ላይ ብቻ ነው። እንደ አውሮፓውያን የቀን አቆጣጠር ከ2016 ዓመተ ምህረት ጀምሮ በቻይና የተገነባው ዘመናዊ በኤሌክትሪክ የሚሰራ የባቡር መስመር የሁለቱን ሀገሮች ዋና ከተሞች ከ12 ሰዓት እስከ 18 ሰዓታት በፈጀ ጊዜ ውስጥ ያገናኛል። ከፍራንኮ ኢትዮጵያ ምድር ባቡር መምጣት ጋር ተያይዞ የባቡር ሰራተኞች መኖሪያ እንድትሆን በፈረንሳዮች በተገነባቸው ድሬዳዋ ግን አብዛኛው ሰው የቻይናው ባቡር እያለ የሚጠራው ባቡር ለሁሉም ሰው አይስማማውም። ምክንያታቸው ደግሞ የባቡር ማቆሚያው ከከተማው መስመሮች ወጣ ያለ በመሆኑና የመሳፈሪያ ዋጋውም ወደድ ስለሚል ነው። በዋናነት ደግሞ በድሬዳዋና በደዋሌ መካከል 3 ብቻ መቆሚያ ጣቢያዎች ሲኖሩ የፈረንሳዩ ባቡር 8 መቆሚያዎች አሉት። አንድ ወጣት የሱቅ ነጋዴ የቻይናው ባቡር በእኛ አቅራቢያ ባሉ ጣቢያዎች አይቆምም ይላል። ባሮጌው ባቡር ላይ ለ40 አመታት በሹፌርነት ያገለገሉት ሙልጌታ ከበደም ተመሳሳይ ሐሳብ አላቸው።
ይሄ ሀዲድ የተዘረጋው ከከተማ ጋር ነው። ከተናንሽ ከተማዎች መንደሮች የተመሰረተ ነው። ሰውም በዛ አካባቢ የሰፈረ ነው። ስለዚህ አሁንም መኪና የማይሄድበት ቦታም አለ።
ይህንን የባቡር ሀዲድ መስመር ተከትለው ኑሯቸውን የቀለሱ ሰዎች ቁጥርም ቀላል አለመሆኑን አቶ ሙልጌታ ተናግረዋል። የድሬዳዋ ደዋሌ ባቡር መስመር ምክትል ስራ አስኪያጅ አቶ እስማኤል ካያድ እንደሚሉት አዲሱ መስመር እንደ አሮጌው ፈረንሳይ ስሪት ባቡር ለአካባቢው አገልግሎት እየሰጠ አይደለም።
የቻይናው ባቡር ለከተሞች አገልግሎት አይሰጥም። ከጅቡቲ ይነሳና አዲስ አበባ ይቆማል። ስለዚህ ሰዎች አሮጌው ባቡር ለኛ በረከት ነው ይላሉ። ሌላው አማራጭ አውሮፕላን ነው። ያ ደግሞ ለኛ ምንም ጥቅም አይሰጥም።
ሰዎች ምግብና ሌሎች አስፈላጊ ነገሮች ለማምጣት ባቡሩ ላይ ጥገኛ ሆነዋል ይላሉ። ባቡሩ ከድሬዳዋ ከተነሳ በኋላ 10 ኪሎ ሜትር ርቀት ላይ የሚገኘውን የመጀመሪያ መቆሚያ ፈርማታ የሚያስተዳድሩት የ62 ዓመቱ አዛውንት አዩ አሰፋ
ያንገንጎ ቃየችበት ዋጋ ካየው ቢቆም ምያን እንደሚጨምረው ራሱ ገመተው። አሁንሽ ያከወልን ወሰስን ነው ፓስታ ከዚህ መጣው ዘይት መጣ ስኳር መጣ እንጂ ቢቆም የበቅሎላ ጣቢያ ሀብተኛ።
ውብ በሆነችውና በዛፍ ጥላ የተሞሉ ጎዳናዎች ባሏት ድሬዳዋ የሚኖሩት የባቡር ሀዲድ ሰራተኞች ዘንድ ትዝታና ምሬት በተመሳሳይ ጊዜ ይነበባል። ባረጀው የባቡር ጣቢያ በአማርኛና አሁንም በአንዳንድ ረዥም ጊዜ የቆዩ የባቡር ጣቢያው ሰራተኞች በሚነገረው የፈረንሳይኛ ቋንቋ የተሰቀሉት ምልክቶች ያለፉ ታሪኮች ማስታወሻ ናቸው። በአጼ ምኒልክ ትዕዛዝ የባቡር ስራው የተጀመረው እንደ አውሮፓውያን አቆጣጠር በ1897 ዓመተ ምህረት በወቅቱ በፈረንሳይ ቅኝ ግዛት ስር በነበረችው የአሁኗ ጅቡቲ ነው። በስተደቡብ 311 ኪሎ ሜትር የፈጀው የመስመር ዝርጋታ ድሬዳዋ የደረሰው እንደ አውሮፓውያን አቆጣጠር በ1902 የገና ሰሞን ሲሆን አዲስ አበባ የገባው ደግሞ እንደ አውሮፓውያን አቆጣጠር በ1917 የበጋ ወቅት ነው። በመጣኔ ሀብቷ መስቀለኛ መንገድ ላይ የነበረችው ድሬዳዋ
በህዝብ ብዛት ለረጅም ጊዜ የኢትዮጵያ ሁለተኛ ከተማ ነበረች። ይህችን ከተማ የገነባት ምድር ባቡር ነው ይላል እስማኤል። ሆኖም እንደ አውሮፓውያን አቆጣጠር በ1970ዎቹ በነበረው የመንገድ መስፋፋትና በወቅቱ የኢትዮጵያ አካል በነበረችው ኤርትራ በኩል የባህር በር በቀላሉ መድረስ በመቻሉ የባቡር አገልግሎቱ እየቀነሰ መጣ። ቸልተኝነት፣ ተደጋጋሚ ብልሽቶችና በፍጥነት መንዳት በአጠቃቀም ምክንያት ውድቀትን እንዲያጋጥመው ምክንያት ሆነ። የደርግን እግር መውደቅ ተከትሎ ከአዲስ አበባ ወደ ድሬዳዋ የሚወስደው መንገድ ጥቅም መስጠት አቆመ። ምድር ባቡር ቀድሞ ከነበሩት 2500 ሰራተኞች ውስጥ 300 ብቻ ቀርተውታል። በአንድ ወቅት ተሳፋሪዎችን በቅጡ ያጓጉዙ የነበሩት ቅንጡ መፈኛ የባቡር ክፍሎች አሁን ዝገው ጣቢያ ውስጥ ተቀምጠዋል። ድሬዳዋ ከተማም ብትሆን ባለፉት አመታት ውስጥ በኢኮኖሚም በማህበራዊ ህይወትም ተዳክማለች የሚለው እስማኤል የኢትዮጵያ መንግስት የባቡር ሐዲዱንና ሰራተኞችን በመርሳቱ መሆኑን ገልጾ ይከሳል። እነዚህ ታሪካዊ ባቡሮች ስራ እንዳያቋርጡ ለማድረግ የመጀመሪያዎቹ የባቡር ጥገና ማዕከሎች አሁንም ጥቂት በሆኑ ቴክኒሻኖች እየሰሩ ይገኛሉ። አንዳንዶቹ ማሽኖች የባቡሩን እድሜ የያዙ ናቸው። ለምሳሌ አንጋፋ የሆኑ ቴክኒሻን በላይ ሙሉ የሚያንቀሳቀሱት አንድ ማሽን ኤልዌል እና ሴሪክ ፕሌን ሴንት ዴኒስ 1903 የሚል ጽሑፍ ተጽፎበታል። አቶ በላይ አሁንም እንደሚሰራ ለማሳየት ማብሪያ ማጥፊያውን በማንቀሳቀስ አሳይተውናል። አሁን ለጥገና አዲስ ሞዴል ማሽን ቢጠቀሙ የ53 ዓመቱ አዛውንት እንደሚሉት መለዋወጫዎች ስለማይገዙ ሁሉም ክፍሎች የሚሰሩት በዚሁ ስፍራ ነው። በባቡር ጣቢያው የጥገና ክፍል ኃላፊ የሆኑት የ60 ዓመት አዛውንት አቶ ብርሃኑ በቀለ አሁን ብዙ ጉዞ ስለሌለ ያን ያክል ብዙ ስራ የለም ይላሉ። ባቡሮቹ ከመንገድ እንዳይወጡ ከማድረግ ባሻገር እነዚህ የጥገና ስፍራዎች ለከተማ ትልቅ ጥቅም አላቸው። ባለሙያዎቹ ክህሎታቸውን ለሆስፒታሎችና ለፋብሪካዎች ጥገና ያውላሉ። እንደዚህ አይነት የጥገና ቦታ 500 ኪሎ ሜትር ርቀት ድረስ ተሄዶም አይገኝም የሚሉት ውሸት አረፈ ለሚያስተዳድሩት የሳሙና ፋብሪካ አስፈላጊ የማሽን ክፍሎችን ለማሰራት የሚጠቀሙበት እነዚህን ባለሙያዎች ነው። እነሱ እዚህ ከሌሉ ወይ ከቻይና ማስመጣት አለብን፣ ያ ደግሞ ውድ ነው፣ አለዛ ደግሞ አዲስ አበባ መሄድ አለብን ይላሉ። በሁለቱም መንገድ አጠቃላይ ወጪ ይጨምራል። የባቡር ሰራተኞቹ 100 ዓመት ያስቆጠረ ዕውቀታቸው እንዲጠፋ ፈቃደኛ አይደሉም። የ53 ዓመቱ የባቡር ሾፌር አህመድ አብደላህ እኛ ከአባቶቻችን ያገኘነው ነው፣ ስለዚህ ቀጣዩ ትውልድ እንዲጠብቀው ማውረስ አለብን ይላሉ። ሰዎች ሊያረጁ ይችላሉ፣ ዕውቀት ግን መቼም አያረጅም። በአጃንስ ፍራንስ ፕረስ ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ።
ጣቢያው የአሜሪካ ድምጽ ተከታታዮች ቆያችሁ ደግሞ ጋቢና ቪኦኤ በመስተንግዶ ሀብታሙ ስዩም በድምጽና በምስል ምህንድስናው ኤልያስ አስማረ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።